ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ወርመጭቻችን። ዛሬ ረቡዕ የካቲት 23 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ የካቲት 23 ቀን 820 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
እንኳን ለ126ኛው ታላቁ የአድዋ ድል አደረሳችሁ። ከመቶ ውሸት አንዱ ነት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ ከዜናው አስከትለን እናቀርባለን። ከዚያ በማከታተልም አድዋን በሚመለከት ያዘጋጀነውን ልዩ ፕሮግራም አቀርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
የአድዋ ድል 126ኛ ዓመት በዓል በመላ ኢትዮጵያ በድምቀት ተከብሯል። በአዲስ አበባ በሚኒሊክ ሐውልት ዙሪያ ቁጥሩጅ ከፍተኛ የሆነ ህዝብ ተሰብስቦ በዓሉን ደማቅ በሆነ ሁኔታ አክብሯል። በሚኒሊክ አደባባይ የነበረው ሰው ቁጥር በቅርቡ ዓመታት በበዓሉ ላይ ሲታደሙ ከነበሩት ዜጎች ቁጥር እጅግ ከፍተኛ የነበረ ሲሆን በዛሬው ቀን በብዛት ተመሞ ሊወጣ የቻለው በዘርና በሃይማኖት ጥላቻ የታወሩት የኮሎኔል ዝረኛ አገዛዝ የበዓሉን አከባበር ወደ ሌላ ቦታ ለመውሰድ ያደረገው ጥረት ስላስቆጣው ነው ተብሏል። መላ አፍሪካውያን የዓለም ጥቁር ህዝብ አኩሪ ክብር የሆነውን የአድዋን ድል ለማድበስበስ ባለፉት 30 ዓመታት ከፍተኛ ሴራ ሲሸረብ የነበረ ሲሆን በውሸት ትርክት የተቃኙት የኦነግ ዘረኞች ዘንድሮም በዓሉን ለማኮላሸት ሞክረው ሳይሳካላቸው ቀርቷል። በትግራይ ረሃብ እንደገባ አንዳንድ ምንጮች ዘግበዋል። ከትግራይ አካባቢ እናቶችና ህፃናት ምግብ ፍለጋ ወደ አማራና አፋር አካባቢ እየተጓዙ መሆናቸው ታውቋል። የወያኔ አሸባሪ ቡድን በትግራይ የገባውን ረሃብ ለመቋቋም በአፋርና በአማራ አካባቢ ዳግም ወረራ ለማድረግ እየተዘጋጀ መሆኑ ከትግራይ የሚወጡ መረጃዎች ይጠቁማሉ። ሰሞኑን በአፋር በበርሃሌና በኮምባ በተደረጉ ጦርነቶች ከፍተኛ ጉዳት ተበታትኖ ወደ ኋላ ሸሽቶ የነበረው የወያኔ ቡድን በአፋር አዲስ ወረራ ለማካሄድ ታጣቂዎቹን ኢሪፍቲ አካባቢ እያሰባሰበ መሆኑን የአፋርን ሁኔታ በቅርብ የሚከታተሉ ምንጮች ዘግበዋል። በተያያዘ ዜና ለትግራይ ባለስልጣኖች የሚሰጥ 3.4 ሚሊዮን ብር ይዘው ወደ ትግራይ ሲጓዙ የነበሩ ግለሰቦች በአፋር ሎጊያ ከተማ ውስጥ በአፋር ታይዶች በቁጥጥር ስር መዋላቸው ታውቋል። በወለጋና በተለያዩ አካባቢዎች በአሸባሪ የሸኔ ቡድንና ተባባሪ በሆኑ ሲያገዛዙ ባለስልጣኖች በአማራ ተወላጆች ላይ የሚያካሄደው ጥቃት ተጠናክሮ የቀጠለ መሆኑ ታውቋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አሚ አንሰራ በተባለው ቀበሌ ውስጥ የካቲት 15 ቀን ያሸባሪ የኦነግ ሸኔ ታጣቂዎች እድሜያቸውን ከ40 እስከ 45 ዓመት የሆኑ 3 አማራዎችን ገድለዋል። አሸባሪዎቹ እናንተ ከኦሮሞ ስለተወለዳችሁ ኦሮሞ ሆናችኋልና የሚነካችሁ የለም በሚል ስብከት ሟቾቹን ካዘናጉ በኋላ ከየቤታቸው አፍነው በመውሰድ በስለት ያረዷቸው መሆኑን የአይን እማኞች ተናግረዋል። ጎልጄ በተባለው ቀበሌ ደግሞ ባለፈው የካቲት 15 እና 16 ቀን ከአምስት በላይ የሚሆኑ የአማራ ተወላጆች በኦነግ ሸኔ አባላት በጥይት ተደብድበው ተገለዋል። በወለጋ አቢ ደንቆሮና በጃርድጋ ጃርሲና በጊዳ አያና ወረዳዎች አብዛኛዎቹ ኦሮሚያ ምስልክና አማራዎች ተይዘው በእስር ቤት እየተሰቃዩ የሚገኙ የአማራ ተወላጆች የፍትህ ያለ በማለት እየጮሁ ቢሆንም የሚሰማቸው ግን ጠፍቷል። Foreign Press Association Africa የሚባለው ድርጅት ባሰራጨው መግለጫ ሰሞኑን በሩሲያና በዩክሬን መካከል እየተካሄደ ያለውን ጦርነት አስመልክቶ የምዕራባውያን የዜና ማሳጫዎች ባለስልጣኖች በሚያቀርቡት ዘገባና በሚሰጧቸው ትንተናዎች የነጮች ህይወት ከጥቁሮቹና ከሌሎቹ ድሆች ዜጎች የበለጠ አድርገው የሚያቀርቡበት የዘረኛነት መንፈስ ያስቆጣው መሆኑን ገልጿል። የዜና ማሳጫዎችና ባለስልጣኖች በሚያስተላልፏቸው ዜናዎች ሰማያዊ አይኖች ባሏቸው በነጮች ላይ እየተካሄደ ያለው ጦርነት በጥቁሮች ወይም በሶስተኛ ዓለም እንደሚካሄደው የተለመደ አይደለም። ይሄኛው ጦርነት ጭራሽ የማይታመንና በቀላሉ ሊታይ የማይገባ ነው የሚሉ አስተያየቶች መሰንዘራቸው በርካታ ወገኖችን አስቆጥቷል። ጥቁሮችና የሶስተኛ ዓለም ህዝቦች ጦርነት እንደተላመዱትና ምንም ሊያስጨንቅ እንደማይችል በአውሮፓና በነጮቹ መካከል የሚደረግ ጦርነት ግን መደረግ የማይገባ ተደርጎ የሚቀርበው አስተሳሰብ ጠባብ አመለካከት ብቻ ሳይሆን በዘረኝነት የተሸፈነ ነው ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የረቡ የካቲት 23 ቀን 2014 ዓ.ም ምህረት የፍኖተ ዴሞክራሲ ሀተታ ከመቶ ውሸት አንዱነት ከመቶ ውሸት አንዱነት ለመስማት ጆሮአችን እየናፈቀ ነው። ኮሎዲሉን መሰሎቹ ስንቃቸው ምርታቸው ውሸት ብቻ ሆኗልና አይደለም ወጥ ብሎ ያለው የከረረ ጸረ ኢትዮጵያነታቸው ነው። ጥላቻና ጠባብ ብሔረተኝነትም ስላሳበዳቸው እንደ ሽመልስ አይነቶች ጭፍን ማህይሞች ኢትዮጵያን አፍርሰው እነሱ በፈለጉት ሲሰሯት ይታያቸዋል። ያድዋ በዓልንም ድልድይ ስር ማክበርና እንዳይከበር ማገድ ክብሩን የሀገር ሰንደቅ ዓላማ አግዶ የወያኔን ቡትቶ ማውለብለብ ስልጣኔና ድል ቢመስላቸው ማህይሞች ናቸውና አይፈረድባቸውም። ያይት ጉልጓድ እይታቸው ጠባብና ከዚያውም በጎጠኝነት የተንሸዋረረ ነው። የኑሮ ውድነት ባስከፊ ደረጃ ጨምሮና ሚሊዮኖች ለረሃብ ተጋልጠው ባለበት የሩሲያና ዩክሬን ጦርነትም ይህንኑ ሊያባብሰው መሆኑ እየታየ ለዘረኞቹ አንገብጋቢ ጉዳይ የሆነባቸው ከሞቱ 100 ዓመት በላይ ያሳለፉትን አጼ ማራከስና ያድዋም 126ኛ የደል ዓመት እንዳይከበር መጣር ነው። አርካበ የተባለው የለየለት ወያኔ ለሹመት ሲበቃ እነ ታምራት ነገራ ደግሞ በእስር ሲንገላቱ ማየት አስገድዶናል። ስንቱን አገር ወዳድ አርበኛ ጨርሶና የወያኔን የፍጅት ጡንቻ አፈርጥሞ ይያለም ኢትዮጵያን ከጉዳት አዳንኩል ይለን ይዳዳዋል። ኮሎኔሉ በድብቅ ከወያኔ ጋር ድርድር መጀመሩን ካስተዋወቅን ቆይተናል። ከህዝብ ተደብቆ ሁኔታው አስገድዶ መደራደር ፈልጋለሁ ሲልም ሽብርተኛ ያለውን የሰውር ቀኝጁን ማለት ሸኔ ብሎ የሚጠራውን ወንበዴ ቡድን ህዝብ ይደግፈዋል እስከማለትም ደርሷል። ኮሎኔሉም የወያኔ የፈረንጅ ደጋፊዎችን አረመኔ ነፍሰገዳይ ቡድን በውሸት ሊያገዝቡትና ነጻውጪ ሊያስብሉት ደፋ ቀናሉለት እንጂ ይህን ጦር ሊሉት የቃጡትን ንጹሃንን ጨራሽ ቡድን አንድ የኢሃሳ ኃይል ጥጊያ ሲዘውና ያሸንፈው ነበር። የወያኔ ደጋፊ አሜሪካ በኑሮ ውድነት ከመታመሷ በተጨማሪ ሩሲያ ዩክሬንን አጥቅታ ከባድ ጭንቀት ውስጥ የከተተቻት በመሆኑ የዚያን ደምታ በወያኔ ላይ ቀላል አይሆንም። የስንዴ የቤንዚን ዋጋ በተጨማሪ ማሻቀቡ ይጠበቃል። ቡና ሽያጭም ይቀንሳል። ለግንባታ ሥራ አስፈላጊ የሆኑ ቁሳቁሶችን መጥረት ኢትዮጵያን ይወጥራታል። በየፈርጁ የኢትዮጵያ ችግሮች ዲባባሱ አቆብቆቦ ባለበት የዚህ ዘረኛ አገዛዝ ትኩረት ግን አማራውን አፋሩን ማስጨረስ ወልቃይት ጠገዴን ለወያኔ ለማስከበር መሻጠር ሆኖ ይገኛል። ኢትዮጵያን ለማፍረስ መጣር፣ ታሪክን መካድ፣ መበረዝ፣ በኦሮሞዎች ሙስናና ዝርፊያን ልክ እንደ ወያኔ ማጧጧፍ፣ ቀናው የሁሉን አቀፍ አቀኛ ውይይትና ዴሞክራሲያዊ ሽግግር መንገድ በሚገባ ተጠቁሞ ይያለ ብሔራዊ ውይይት ብሎ ኮሎኔሉ የሚንደፋደፍበት ሙከራ የዘረኛው አገዛዝ አጋር ተቀጥላ ይሆኑትም አልጣመንም ሲሉ ተቃውሞ አሰምተውበታል። ተቃውሞ ለኮሎኔሉ ታዛዥና አንጻራዊ ነጻነት የሌለው ሲሆን በሱ ፈቃድ የተሾሙት ደግሞ የህዝብን አመኔታና ይሁንታ ያላገኙና ችሎታ አልባም የሆኑ ናቸው ተብለዋል። ሂደቱ ዴሞክራሲን ካለማንጸባረቁ ሌላ የዘረኞች የግል ክበብና ውይይት መድረክ እንጂ ሁሉን አቀፍ አይደለም፣ ሊሆን አልታሰበም፣ አልተፈለገም። እያደረግን ጥርት ብሎ መታየት የተቻለው የኮሎኔሉ ጭፍን አምባገነን ዝንባሌና ጠባይ ነው። የተሳለ ውሸታምነት፣ እብሪት፣ ጥራዝ ነጠቅነትን እውቀት ቢል የቃጣ ፍጹም ማይምነት። አማካሪ ተብለው የተሰጡት ሳይቀሩ ኮሎኔሉ ሰው አይሰማም፣ ወሳኝ ራሱ ብቻ ነው፣ ከእንጀራም የለሰለሰ ሂስ ያስቆጣዋል ሲሉ ተደምጠዋል። ዙሪያውን የከበቡትም ሆዳም ማይሞች ናቸውና ኮሎኔሉ ሊሻሻል ሊለወጥ የሚጠበቅ አይደለም። በዘር አንድነን ባዮች ሌሎች መኮንኖችም ተረኛነን ብለው ስልጣን ነጠቃን እስካሁን ያልሞከሩት ወድኛቸው ሲቀጭጭ ሆዳቸው ግን አልጠረቃ ያለና መገዛትንም የሚያስችል በመሆኑ ነው። ይህ ሁኔታ ግን ነገ ተነገ ወዲያ ተቀይሮ እኛስ ምን ጎሎን የሚሉ እንደ ለማ መገርሳ የማይገዙ ብቅ ካሉ ኮሎኔል ግራኝን እንደ አፍሪካን ባገነኖች አፈናቅለው ሊጠሉት ይችላሉ። የሀገራችን ችግር በመሰረቱ የሚፈታ ባይሆንም ግብዙ ኮሎኔል መዋረዱና መወገዱ ዘረኛ ጭፍሮቹ መወገዳቸው ክፋት አይኖረውም። በተባበረ የህዝብ ትግል ዘረኛው አገዛዝ ቢደመሰስ ደግሞ የሚመረጥ መሆኑ አያጠራጥርም። ኮሎኔሉና መሰል ዘረኞች ለኢትዮጵያ የሚበጅ መፍትሄን መጠበቅ ከባድ ሞኝነት ነው። በሰላምም ስልጣን ይለቃሉ ብሎ መጠበቅ ከጅልነት በላይም ነው። ከታሪክና ከሰማዕት ደምም ቅንጣትም አለመማር ነው። ኮሎኔሉን እንደ ሀገር ወዳድ ሊያሻሽቱ የሚሞክሩ የኢትዮጵያ ሀቀኛ ልጆች አይደሉም። አድዋን የምንዘክረው በጸረ ዘረኞች ትግል አንድ ሆነን ስንነሳባቸው ብቻ ነው። ኢትዮጵያ ብለውና ታሪካዊ ሰንደቅ ዓላማውን አውለብልበው የተሰውና የሚሰው ሁሉ የአድዋ አርበኞች ሀቀኛ ልጆችና ወራሾች ናቸው። ድል ለኢትዮጵያ ሕዝብ አገር አድን፣ ትግል ሞት ለዘረኞች መንጋ።
ዛሬ በነጻነት ሰው ተገፎበታል ከደምና አካት
የአድዋ ድል አኩሪ ቅርሳችን ነው። በዛሬው ዕለት በታላቅ ድምቀት የሚከበረው የአድዋ ድል በዓል ተወዳዳሪ የሌለው ለሀገራችንም ሆነ በመላው ዓለም ለሚገኙ ጥቁር ወጥ በርግጥም አኩሪ የሆነ ታሪካዊ ድል ነው። ደግሞቹ አባቶቻችንና እናቶቻችን አገራችንን ቅኝ ግዛት ህዝባችንን ባሪያ ለማድረግ ወረራ ያካሄደውን የጣሊያን ጦር አድዋ ላይ ድባቅ መታውታል። ወገኖቻችን እጅግ ኋላ ቀርና እዚህ ግባ የማይባል የነፍስ ወከፍ መሳሪያ ጎራዴና ጦር ብቻ ይዘው በያዘ መሳሪያ ጥራትና ዘመናዊነት በብዙ የሚበልጣውን በከፍተኛ የጦር ስልት የተለጠነውንና የተደራጀውን የጣሊያን ጦር ድል በማድረግ ሽንፈትና ውርደት አከናንበውታል። በዘመናዊና ኃይለኛ የሚባለው የአውሮፓውያኑ ጦር ኋላ ቀርና ያልተለጠነ ተብሎ በሚቆጠረው የጥቁር ጦር መሸነፉ በአዳንን አስገርሟል፣ አስደንግጧል፣ አንገት አቀብሯል፣ ወገንን አክርቷል፣ ልበ ሙሉ እና ደፋር አድርጓል፣ ለጥቁር ህዝቦች ትግልም አርአያ ሆኗል። ባዷ ጦርነት ወቅት የታየው ወኔና የተገኘው ውጤት መብትና ነጻነትን ለመከላከል ሆነ ከቅኝ ግዛት ለመላቀቅ ሞተር ሆኖ አገልግሏል። በ1928 ዓ.ም ተመረጠ ጣሊያን አገራችንን ለሁለተኛ ጊዜ ሲወር አርበኞቻችን የታገሉት በአድዋው ወኔ ነው። በርካታ የአፍሪካ የደቡብ አሜሪካና የእስያ ጥቁር ህዝቦች ቅኝ ገዢዎቻቸውን ታግለው ድል ያደረጉት የአድዋን ድል በግንባር ቀደምትነት አርያ በማድረግ ነው። በርግጥም የአድዋ ድል በአይነቱ ልዩ የሆነ አኩሪ የታሪክ ቅርስ ነው። የአድዋ ጦርነትና የተካሄደበትን ሁኔታም ሆነ የተገኘውን ድል በዚያ አጭር መልእክት ውስጥ መዘርዘር ባይቻልም የአድዋው አኩሪ የታሪክ ቅርስ አሁን ላለው የሀገራችን ተጨባጭ ሁኔታና ለወጣቱ ትውልድ የሚያስተላልፈውን መልእክት መገንዘቡ አግባብነት ይኖረዋል። አንደኛ፣ የአድዋው ጦርነት ለመብትና ለነጻነት የተካሄደ ትግል ነው። ቅኝ ገዢው የጣሊያን ጦር ህዝባችንን በባርነት ለመግዛት መብቱንና ነጻነቱን ለመግፋት የመጣ አረመኔ ጦር ነበር። ደግሞቹ አባቶቻችን ለመብታቸውና ለነጻነታቸው ተጋድለዋል፣ መስዋዕትነትንም ከፍለዋል። የወያኔ ጠባብ ቡድን የህዝቡን ነጻነትና መብት አፍኖ ህዝብን በሚያስቀይበት ሁኔታ ለነጻነትና መብት መታገል የማይታለፍ ግዳጅ መሆኑን አድዋ ያስተላለፈልን ቅዱስ ቅርስ ነው። ሁለተኛ፣ የአድዋ ጦርነት ለሀገር ሉዓላዊነት የተደረገ ተጋድሎ ነው። አባቶቻችን በአድዋ የተጋድሎ ጦርነት መስዋዕትነትን የከፈሉት የሀገራችንን ነጻነትና ሉዓላዊነት ከቅኝ ገዢዎች ለመከላከል ነው። በመሳሪያ ኃይል ስልጣን ላይ የወጣው የወያኔ ቡድን የሀገራችንን ሉዓላዊነት በባዳን አስደፍሯል። በመሬት መካለል ስም የሀገራችንን ዳር ድንበር ቆርሶ ለባዳን ሰጥቷል። የሀገራችንን ሰፋፊ የእርሻ መሬቶችን በአነስተኛ ዋጋ ለባዳን ቸርችሯል። በሚጣልለት ፍርፋሪ የባዳን ታዛዥና አገልጋይ ሆኖ ይገኛል። ሀገራችንን ለህዝባችን ከማይቆረቆሩና ጥቅማቸውን ብቻ ከሚያሳድዱ ከባዕዳን ወራሪዎች መከላከል ከአድዋው ድል የምንወርሰው ቅርስ ነው። የአድዋ ድል ያስረከበን ሌላኛው ቅርስ ደግሞ ቁርጠኝነትንና አይበገሬነትን የተላበሰ ትግል ምንጊዜም አሸናፊ መሆኑን ነው። የጠላት ጦር በመሳሪያ ብዛትና ጥራት አይሎ ወታደራዊ ብቃትና ጥንካሬ በልጦ ባለበት ሁኔታ አባቶቻችን ወኔውና ቁርጠኝነቱ እንዲሁም ያይበገሬነቱ መንፈስ ለነበራቸው በኋላ ቀር መሳሪያ ጥላትን ድል አድርገዋል። ዛሬ ለመብትና ለነጻነት የሚደረገው ተጋድሎ በጥላትና በቁርጠኝነት እስከተካሄደ ድረስ ምንጊዜም ድል መቀዳጀት እንደሚቻል ከአድዋው ቅርሳችን እንማራለን። የህዝብን መብትና ነጻነት ያፈነው የወያኔ ቡድን በጠጣ ኃይሉ ብዛትና ጥንካሬ የፈረጠመ ነው። መብቱና ነጻነቱን ተጠቅሞ የሚሰቃየው ህዝብ ቆርጦ ከታገለና ካመጸ ሊቋቋመው የሚችል ምንም አይነት ምድራዊ ኃይል ሊኖር እንደማይችል የአድዋ ድል በአርያነት የሚያሳይ ነው። የአድዋ ጦርነትና አባቶቻችን የተቀዳጁት ድል ያስረከበን ሌላው ቅርስ ደግሞ ልዩነትን አቻችሎ ባንድነትና በህብረት መታገል ነው። በወቅቱ የተለያዩ ብሔረሰብ አባላት ኦሮሞ፣ አማራው፣ ትግሬው፣ ጉራጌው፣ ወላይታው፣ ሀዲያው ወዘተ የተለያዩ ሃይማኖት ተከታዮች ሴቶችና ወንዶች ወጣቶችና ሽማግሌዎች ባንድነት ዘምተዋል። ባንድነት ተጋድለዋል። መስዋዕትነትን ተቀብለዋል። ባንድነት ድል አድርገዋል። ህብረት የድል መሰረት መሆኑን ያድዋ ድል መስክሯል። አፋኝ የሆነውን የወያኔ አገዛዝ የህዝብ መብት ባስጠበቀና ባረጋገጠ ዲሞክራሲያዊ ስርዓት ለመተካት በዘር፣ በጎሳ፣ በሃይማኖት፣ በጾታ፣ በፖለቲካ ድርጅት፣ በማህበር ወዘተ ክፍፍልን አስወግደን ባንድ ላይ ክንዳንችንን ካነሳን የድል ባለቤት እንደምንሆን አድዋ አስተምሮናል። አድዋ ያስተላለፈልን ቅርስ ኢትዮጵያንና ኢትዮጵያዊነትን ህልው ማድረግ ስለሆነ የምን በግንዛቤ ይዘን ህዝባዊ ትግላችንን አጠናክረን ድል እንቀዳጅ እንላለን። ህዝባችን በትግሉ መብቱንና ነፃነቱን ይቀዳጃል።
ጀግኖች አያቶቻችንና ቀድማያቶቻችን የጣሊያን ቅኝ ገዢዎችን ቅስም በመስበር ለኢትዮጵያና ለአፍሪካ ብቻ ሳይሆን ለዓለም ጥቁር ሕዝቦች የድል ብርሃን የቀደዱበት የነጻነት ችቦ የለኮሱበት የድል በዓል ነው። የአድዋ ድል የዘመን ርቀት የማይሽረው የዓመታት ትርደራ የማያሸብተው ዝንተ ዓለም አንጸባራቂ የታላቅ ሕዝብ ታላቅ ድል ነው። የአድዋ ድል መላው የኢትዮጵያ ሕዝብ በንጉሠ ነገሥቱ አጼ ምኒልክ እየተመራ በዘር በሃይማኖት በጾታ ሳይከፋፈል በአንድነት በመቆም ቅኝ ገዢዎችን ያሳፈረበት ህብረቱን ያሳየበት ለሀገሩ ክብር ቀናኢነትን ያስተማረበት ነው። ዛሬ ወያኔዎች የአድዋን በዓል ሲሻቸው የአንድ ጎሳና ሕዝብ በዓል ለማድረግ ሲቀጅሉ ሳይሆንላቸው የአድዋ ታሪክ ሰሪዎችን ታሪክ ጥላሸት ለመቀባት የድሉን ታላቅነት ለማሳነስ ያልሸረቡት የተንኮል ገመት ያላስቀመጡት የክፋት ድንጋይ የለም። ይሁን እንጂ መላው የኢትዮጵያ ሕዝብ ለአባቶቹ ታሪክ ለእናቶቹ ዋጋ የሚያሳጡትን በመታገሉና ፊት በመንሳቱ አሁንም በዓሉ ሕያው ሆኖ ሲከበርና ሲወደስ ቆይቷል፣ ወደፊትም ይኖራል። የአድዋ ድል ለመብቱና ለአገሩ ባንድነት የቆመ ሕዝብን የመሳሪያ ጋጋታ፣ የጦር ብዛት፣ የትምክህትና የትዕቢት እብጠት እንደማይበግረው ትምህርት ሰጥቶን ያለፈ ነው። ዛሬም የቅኝ ገዢዎችን ህልም እውን እያደረጉ ያሉ ሀገር በቀል ዘረኞችን ለአንዴና ለሁልጊዜም ድል ለመንሳት እንደ አድዋ ጀግኖች ዘር፣ ሃይማኖት፣ ቋንቋና ጾታ ሳይለያየን በአንድነት መቆም ብቸኛና አይነተኛ መንገድ መሆኑን ተገንዝበን ከጣሊያን ቅኝ ገዢዎች መንጋጋ አውጥተው ያስረከቡንን አገር ከዘመናዊ የጣሊያን ውርጃዎች ከዘረኞችና ከከፋፋዮች ታግለን ነቅተን እንጠብቅ።
አድዋና ሴቶች ጾታ ተለየበትም ወንዶች ብቻ ተዋቅተው ያሸነፉበት ጦርነት አይደለም በሀገሪቱ ካሉ ግዛቶች ሁሉ የተሰበሰቡ የበርካታ ብሔረሰብ ሴቶች በተለያየ ግዳጅ ጦርነቱን ተሳትፈዋል አስተዋጽኦአቸው ከስንቅ ዝግጅት ጀምሮ በውጊያው በቅስቀሳው ዘርፍ ስለነበር ያብዛኛዎቹ ተግባር ድርብ ነበር ማለት ይቻላል በአድዋ ጦርነት የኢትዮጵያ ሴቶች በአዋጊነት ተሳትፈዋል ጦር መርተው መፋተፍኩሰው ወታደራቸው አዋቅተዋል ቀን በውጊያው ማታ ከስንቅ ዝግጅት ሳይነጠሉ ረጅሙን የውጊያ ወራት አሳልፈዋል ሴቶች ለአድዋ ጦርነት መዘጋጀት የጀመሩት ቀደም ብሎ ነበር ከኢጣሊያኖች ጋር ጦርነት የማይቀር መሆኑ ሲረጋገጥ ወደ ዘመቻው የሚጓጓዝ የሸክላ ምጣድ አክምባሎ ድስትና ሌሎችን በብዛት እንዲሰሩ ታዘዘ ለስንቅ የሚሆነውን ሴቶች ሲያዘጋጁ ከረሙ ለዕለት ምግብ የሚሆነውን ቋንጣውን በሶን ድርቆሹን ሌሎች ደረቅ ምግቦችንም ያዘጋጃሉ ባደሩበት ድንኳን ሽሮውን ድቁቱን አዘጋጁ ለመጠጥ የሚሆነው የጠላውን ድስት ለጠጅ የሚሆነው ማር እንዲሁ እየመጠኑ አዘጋጁ ለቂጣ ለእንጀራ የሚሆነውንም ዱቄት ላያያዝ እንዲመች አድርገው አቀናበሩት የሴቶች አገልግሎት የሚጀምረው ጉዞ የተጀመረለት ነው። በአድዋ ዘመቻ እንደተለመደው ሁሉ ዘማቹ ከየቤቱ በተነሳበት ዕለት ጀምረው በስራ ላይ ናቸው። ከከፍተኛ እስከ ዝቅተኛ መኮንኖች ድረስ እንደያቅሙ አብሮ የሚጓዙ ሴቶች ቁጥር ይለያይም አገልግሎታቸው ተመሳሳይ ነው። ከመኳንንቱ ጋር የሚጓዙ ከሆነ ለአዛዦችና ለሰራዊቱ የሚቀርበውን ግብር ለድርጎኛ የሚላከውን በዋዜማው ያዘጋጁ ለማግስቱ ያዘጋጃሉ። ሰፈር ሲደረግም ቀደም ብለው ደርሰው የያዙትን አሰናድተው ለግብር ያቀርባሉ። በቀረበውን ሰዓት ለማግስቱ ግብር የሚሆነውን ሲያዘጋጁ አድረው ጧት ጉዟቸውን ይቀጥላሉ። የጦር አዛዦቹና ወታደሮቹ የሚመዘቡትን እንጀራና ባደሩበት ድንኳን 7-8 ምጣጥደው ሲጋግሩ ያደሩትን እንጀራ ለዚሁ በተዘጋጀው ሳጥን ቆልፈው ለሚጭነው ያስረክባሉ። የተጫነውም በማግስቱ ድንኳን እንደተተከለ ለግብር የሚቀርብ ነው። ወጥቶችም ተራ ገብተው በየድንኳናቸው ሲሰሩ ያድራሉ። በማግስቱ ጉዞ ሲሆን አፍላን በሚባል እንደ ገንቦ ያለ የወጥ መያዣ በበቅሎ ተቀምጦ አንግበው ሲገፈግሱ ይውላሉ። ያዙትን አሙቀውና አስተካክለው ለቀዳሚ ግብርተኞች የሚያቀርቡት ነው። ቀዳሚዎቹ ሲበሉ በበቅሎ የሚጫነውን ትልቁን ብረት ድስት ጥደው ወንዶች ተሸክመው የሚጓዙትን የተመተረውን ስጋ ተረክበው ለሰራዊቱ የሚሆነውን ወጥ ሰርተው ለግብር ያደርሳሉ። ግብሩም እስከተጠናቀቀ እንጀራውን የሚጥሉት ወጡንም የሚያቀርቡት ሴቶች ናቸው። ጠላ ቤቶቹም በደንቦ የያዙትን ድስድፍ አዘጋጅተው ጠጅ ቤቶችም በቀንድ የያዙትን ጠጅ የደረቀውን ማር አልሰው የላላውን አውፍረው ያዘጋጃሉ። ሰራዊቱ ምግቡን በልቶ እስኪጨርስ ተረኞቹ እንጀራቸውን መጋገር ወጣቸውን ማፍላት ይቀጥላሉ። ይብዛ የነስ እንጂ ከንጉሠ ነገሥቱ እስከ ታችኛው መልከኛ ድረስ ያለው ሥርዓት ተመሳሳይ ነው። ከሁለት እስከ አምስት ተከታዮች ያሉት እንኳን ቢሆን አንድ ሁለት ሴቶች አብረው ይዘምታሉ። የተያዘውን ዱቄት እንጀራም ይሁን ቂጣ ጋግረው ወጥ ሰርተው የቀረበውን አብስለው ያቀርባሉ። እንዲያደረጉ ዘመቻው አልቆ ወደ ቤታቸው እስኪመለሱ የዘማቹ ስንቃቃቢ ሆነው ይቆያሉ። በጦር አዝማችነት የሚታወቁት እቴጌ ጣይቱ በዚያ ጊዜ በሰራቸው የሚታዘዙ 3000 የሚሆኑ ተዋጊዎችና 4 መድፈኞች እንደነበሯቸው በርክሌ ጽፏል። በመቀሌውና ባዶው ጦርነት አብሯቸው ከነበሩት ሌሎች ሴቶች ጋር ሆነው በጦርነቱ መካከል ተገኝተው አዋክተዋል። በተለይ ጄኔራል አልበርቶኒ ድክ ሆነበት እንዳ ፊዳሃነ ምረት አካባቢ ደርሰው የሰሩትን ስራ ጸሐፊ ትዛዝ ወልደ ስላሴ ወልደ አረጋይ እንዲህ ሲሉ ጽፈውታል። እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት ሆን ገልጠው በእግሩ ሲሄዱ ነበር። ሴት ወይዛዝሩም የንጉሠ ነገሥቱ ልጅ ወይዘሮ ዘውዲቱ ደንገጥሮችም ተከትሎ ነበር። የኋላው ሰልፍ እንደመወዝወዝ ሲል ባዩት ጊዜ ተናገሩ። አይዞህ አንተ ምን ሆነሃል? ድሉ የኛ ነው በለው አሉት። ሰውም የተናገሩትንና እቴጌን ባዩ ጊዜ ሴት ሲያጠና ወንድ መሸሽ አይሆንለትምና ጸጥ አለ። እቴጌም እንደጀግና ሆነው አሉ። የእቴጌን መድፈኞች እቴጌን በቆሙበት መልሰው ቢተኩሱ በመካከል የመጣውን የኢጣሊያ ሰልፍ አፍለቀቁት። ንግስቲቱ እቴጌ ጣይቱ የመጀመሪያው ኢጣሊያ ድል ከሆነበት ላይ ቆመው የተከተለውን ሰው ወንዱ በርቆት ሴቱ በገንቦ ውሃ ያዙ ብለው አዘው ለተጠማውና ለቆሰለው ውሃ ሲያጠጡ አሉ። እንኳን የኢትዮጵያ ሰው የኢጣሊያ ቁስለኛ እንኳን ከዚያ እቴጌ ካዘዙት ውሃ አልቀረበትም። ጊዜ ያጤ ሚኒሊክ ሰራዊት ቁስለኛውን የኢጣሊያ ሰራዊት እያዘ ይመለስ ጀመረ። አጤ ሚኒሊክ ከጦሩ ገና አልተመለሱም ነበር። እቴጌም ሰራዊቱ ብዙ እየሆነ መመለሱን ባዩ ጊዜ ንጉሱ ሳይመለሱ የት ሄዳላችሁ? የቆሰለውን ሰው እኔም ካለውበት አሳረፉት፣ እናንተም ተመለሱ ብለው አሳረፉት። የእቴጌ ምህት ወይዘሮ አዛለች ከሰልፉ አብራ የነበረችው ሰው እየገደለ በለየ ማረከ ሲመለስ ባየችው ጊዜ ተናገረች። አድዋ ቤት አለ፣ ጠጅህን ጮማህን ትተህ ወዴት ትመለሳለህ እያለች ለፈፈችው። የሚኒሊክ ደግነት እንኳን ወንዱን ሴቱን መነኩሴውን አጀገናቸው። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማጋነን ይገባናል። ብዙ ሊሲሰሩ ውለዋልና ታይቱ ከዚሁም ካሚን ባሻገር በተባለው መጽሐፉ ላይ ስለ አድዋ ሴቶች በዓሉበት ሲል ከጻፈው ትንሽ ልቀንጭብ። ወንዶች ለብቻቸው የተሳተፉበት ጦር ሜዳ መኖሩ ያጠራጥራል። ሴቶች በአዋላጅነት ከነበራቸው ሚና የማይተናነስ ሚና በጦር ሜዳ ተጫውተዋል። እናቶቻችን በጦር ወቅት መሳሪያ ያቀርቡ ነበር፣ ምግብ ያቀርቡ ነበር፣ ሐሳብ ያቀርቡ ነበር፣ ልብ ያቀርቡ ነበር፣ ደስታ ያቀርቡ ነበር። ምኑ ቅጡ! ዘመናዊ ጠመንጃ ከመምጣቱ በፊት ሴቶች ከሰልና ጨው ወቅተው ባሩድ ያሰናዱ እንደነበር ያውቃሉ። ባሩድ ዳሄራ ይባላል። ሴቶች ተሰብስበው እንውቀት ዳሄራ ክርክር አይቀርም ከራስ አዳል ጋራ እንዲሉ እናቶች። የመጀመሪያው የጦር መሳሪያ ፋብሪካ የእናቶቻችን ሙቀጫ መሆኑን ልብ እንበል። በነገራችን ላይ ይህን ግጥም ሴቶች የዘፈኑት ንጉስ ሚኒሊክ ከራስ አዳል ጋር ጦርነት ሊያደርጉ ሲሰናዱ ነው። ግጥሙ የዋዛ ግጥም አይደለም። የወቅቱን የፖለቲካ መስመር በስንኝ የሚተነብይ ነው። እንግዲህ ሴቶች በአንድ ሙቀጫ ዙሪያ ማህበረሰቡን ኬሚስት፣ ገጣሚና የፖለቲካ ተንታኝ ሆነው ማገልገላቸውን ልብ እንበል። የድሮ ወታደር እንደ ቅርብ ጊዜው ኮቶሮን በላስቲኩ ውሃውን በኮዳው ይዞ የሚዘምት አልነበረም። ምግቡንና መጠጡን ከዚያው ከጦር ሜዳ ነበር የሚያገኘው። ብዙ ጊዜ ስለ ጦር ሜዳ ስናስብ ቶሎ የሚመጣልን ፉከራ፣ ሽለላ፣ የባሩድ ሽታ ወዘተ ነው። በጦር ሜዳ እንጀራ ሲጋገር፣ ወጥ ሲሰራ፣ ጠጅ ሲጣል ማሰብ ለአእምሮ የተለመደ አይደለም። ግና ከባሩዱ ጭስ በማይተናነስ መጠን የማድሬት ጭስ ታሪክ ሰርቷል። አፄ ትዕዛዝ ገብረስላሴ እንዲህ ይላል። አጼ ምኒልክ በአዳራሹ እቴጌ ጣይቱ በልጽኝ ባለሟሎቿን ወይዛዝርቱን ይዘው ግብሩ አንድ ቀን ሳይጎድል ይዘምታሉ። ከዘመቻው ላይ ጠጁ ማሩ አለመጉደሉ ስለምንድን ነው ያልስ እንደሆነ ይህንን ታሪክ መመልከት ነው። በስድስት ድንኳን እንጀራው ሲጋገር ሲያድር፣ በአራት ድንኳን ወጡ ሲሰራ፣ ጠጁ በቀንድ በኮዳ ደግሞ 300-600 የሚሆን ገንቦኛ ሲጓዝ ግብሩ ይጎድል አይንፈልግ። የሆነ ሆኖ ሴቶቹ ግብሩ አንድ ቀን ሳይጎድል ያን ያህል ጊዜ ከጥቅምት እስከ የካቲት ከእንጦጦ እስከ አድዋ ሰራዊቱን መመገብ መቻል ከባድ መስዋዕትነት ነው። ለዚህ መስዋዕትነት ክብር ባንሰጥ የእናቶቻችን አጥንት ወጥ ሆኖ ይወጋናል ይላል። የብልህ ሴቶች መላ ታሪክ ቀይሯል። ዝነኛዋ ምሳሌ እቴጌ ጣይቱ በመቀሌ ጦርነት ያቀረበችው የጦር ስልት። እቴጌ ከተለመደው የጦር ስልት ወጣ ብላ በጣሊያኖች አይበገሬ ምሽግ አቅራቢያ ያለውን ኩሬ በቁጥጥር ስር እንዲውል አዘዘች። መቀሌ ላይ ጣሊያኖች የተደፈሩት እንደ ንግስት ሳባ በውሃ ጥም ምክንያት ነው ማለት ይቻላል። በዘመነ ምኒልክ ከዘማች አዝማሪዎች አንጸባራቂ የነበረች ሌላ ሴትም ነበረች። ዛሬ ግን የተረሳችው ጣዲቄ ትባላለች። ጣዲቄ በአድዋ ጦርነት የጀግኖችን ልብ ቆስቁሳለች። በአድዋ ድል ዋዜማና ማግስት ከተገጠሙ ግጥሞች መካከል የትኞቹ የእሷ እንደሆኑ ለማወቅ አልተቻለም። ግን ብዙ ቀስቃሽ ግጥሞች ከመግጠሟ የተነሳ ሐኪም መረብ የተባለው ፈረንሳዊ ከዝነኛው የስፖርት የጦር ሜዳ ገጣሚ ከጥሪያስ ጋር ያወዳድራታል። ጣዲቄ በአድዋ ጦርነት ላደረገችው አስተዋጽኦ ከሚኒሊክ ሽልማትና የወይዘሮነት ማዕረግ ተቀዳጅታለች። በተጨማሪ ጦርነት ካለ ምርኮ አለ። ምርኮ ብቻ ሳይሆን ሞትም አለ። ሞት ባለበት ደግሞ አልቃሽ ሴቶች ይኖራሉ። የሴቶች የቀብር ላይ እንጉርጉሮ የተዋጣለት ፍልስፍና ነው። ስለ ጥፋት ስለ ሞት ስለ ህይወት ስለ እምነት የነበራቸውን አስተያየት የምናየው በመስዋዕቸው ውስጥ ነው እያለ ይተነትናል። ጽሑፌን ሳጠቃልል ኢትዮጵያውያን ሴቶች የድሉ አንድ አካል ናቸው። በአድዋም ሆነ በሌሎች ግንባሮች ሁለገብ ትግል አካሂደዋል። ሴቶች ወኔ መላ ዘዴ እቅድ ጥንካሬ ጉብዝናና ጥናት ጽኑ እምነት አላቸው። ከላይ እንደተመለከትነው ሴቶች በአድዋ ጦርነት መጋቢ አስተማሪ ዘፋኝ ዘማች አዝማች አልቃሽና ሌሎችንም በመሆን ሁለገብ ትግል አካሂደዋል። ስለዚህ የኛ የኢትዮጵያውያን መጠሪያ የሆነው የአድዋ ድል የኛም የሴቶች ድል ነው።
አድዋ ለጠባቦች መጋኛ ለፋ ያለው በህልሙ ዳውል ላይ ሸከማል እንደተባለው ልፉ ያላቸው ጠባቦችና ቀሮ ወሮበላዎች የአፍሪካ ጠቆር ህዝብ ሁሉ መኩሪያና መሪ የተባሉት አጼ ምኒልክ ላይ ውድቀት ዘመቻቸውን ቀጠለዋል። ታሪካዊውን የአድዋ ድል 124ኛ ዓመት ስናከብር ለነዚህ ዝቃጮች ደመቢሶች እንደገና ውግዘትን እንልክላቸዋለን። ጣሊያን ቀኝ ግዛት አድርጎ ቢገዛን ይሻለን ነበር ብሎ የጻፈው ኦነጉ ኢብሳ ጉተማ ያድዋን ድል ሆነ አጼ ምኒልክን በቀና ላይ አንጠብቅምና ጩኸታቸው ከቶም አይገርመንም። የአኖሌ ሐውልት መስራች ኮሚቴ አባል የነበረው የወያኔ ሌፍተናንት ኮሎኔል እናሹምም በዚሁ መንፈስ ቢከንፍ የምንጠብቀው ይሆናል። ያድዋ ድል ለቀኝ ገዢዎች ሆነ ለዘረኞች ሁሉ ምችና መጋኛ እንደሆነ አለ ማለትም እንችላለን። ያድዋ ባለቤቶች ኢትዮጵያውያን ሁሉም ይዘከሩ። ቀኝ ገዢዎች በፈረንጆች አቆጣጠር 1884-85 በበርሊን ከተማ 14 የአውሮፓ አገሮች ባደረጉት የአፍሪካ መቀራመቻ ስብሰባ ጣሊያን ኢትዮጵያን ጠቅላ በቀኝ እንድትገዛ ተወስኖላት ከ1882 ጀምሮ ይዛ ከነበረው ከአሰብ ወደብ መስፋፋትን ጀመረች። በ1869ም የስዌስ ካናል በመከፈቱ የኢትዮጵያ ተፈላጊነት ጨምሮ ጣሊያን በእንግሊዝ ተረድታ በ1885 ምጽዋን ያዘች። በክፉ ቀን በተባለውም 4 ዓመታት የተከሰተው ከ1888 እስከ 92 የኢትዮጵያ 90% ከብት 1/3 ህዝብ በማለቁ ጣሊያን የሸዋን ምኒልክና የትግራይን ራስ መንገሻ ከፋፍላና አጣልታ ኢትዮጵያን ለማያዝ ሴራዋን ጎነጎነች። ጣሊያን በትግራይ መስፋፋቷን ቀጠለ። በታህሳስ 1895 በራስ መንገሻ ላይ በኩአቲት ጦርነት ከፈተች። ከአጼ ምኒልክ ጋር የተፈራረመችው የውጫሌ ውል በጣሊያን ትርጉሙ ኢትዮጵያን የጣሊያን ግዛት አድርጎ በማስፈሩ ይህም ለአድዋ ጦርነት ምክንያት መሆኑ አልቀረም። መስከረም 17-1895 አጼ ምኒልክ በጣሊያን ላይ የክተት አዋጅ አወጁና ሁሉም ኢትዮጵያዊ ጥሪውን ተቀብሎ ከመቶ ሺህ በላይ ጦር ተዘጋጀ። የኢትዮጵያ ጦር በመሳሪያ ደካማ ቢሆንም አገሩን ለማዳን በነበረው ቆራጥነት ግን ፍጹም የበላይነት ነበረው። የኢትዮጵያ ጦር በመጀመሪያ በአምባላጌ የነበረውን የጣሊያን ጦር የደመሰሰ ሲሆን በመቀሌ የነበረውንም በሁለት ሳምንት ከቦ እቴጌ ጣይቱ ባለሉት መሰረት የሚጠጣው ውሃ አሳጥቶ እጅ አሰጥቶታል። በአዲግራትና ሌሎች ቦታዎች የነበሩትን የጣሊያን ሰፈሮች ያላጠቃው የኢትዮጵያ ጦር ጀነራል ባራቲየሪ በየካቲት
1888 ዓመተ ምህረት ወደ 20 ሺህ የሚሆን የራሱን የባንዳ ጦር ይዞ በሶስት ረድፍ ዘምቶ ድንገተኛ ጥቃት ሊያደርስ ሲሞክር ባዶዋ ላይ ላጋጠመው ሽንፈት መድፉና ዘመናዊ መሳሪያው አላዳነውም። በጦርነቱም እቴጌ ጣይቱ ፍጡል የመሩት 6000 ፈረሰኛ ጦር ጀብዱን መፈጸሙ በታሪክ ተመዝግቧል። የአድዋ ድል መላውን የጥቁር ህዝብ ሞራል አድሶ ጸረ ቀኝ ገዢዎች ትግሉን አበረታታ። የዛሬ ጽንፈኞች የሚያማቸው የኢትዮጵያ ዝናና ሰንደቅ ዓላማዋ የመከበሩ ክስተት እውን ሆነ። የጣሊያኑ ጠቅላይ ሚኒስትር ክሪስፒም ከስልጣን መውረድ ተገደደ። ዛሬ በሮማ ከተማ ጣሊያን አድዋ ለሞቱት መታሰቢያ ሐውልት አቆሞላቸዋል። የዛሬዎቹ ዘረኞች ግን የምኒልክን ሐውልት ሊያፈርሱ ይመኛሉ። የእቴጌ ጣይቱም ስም እንዳይነሳ ፈላጊዎች ናቸው። ዝተት ማፈሪያዎች። የአድዋ ድልን 124ኛ ዓመት ስንዘክር መጥቀስ ያለብን ግዙፍ ክስተቶች አሉ። አንደኛ፣ ይህ ድል የኢትዮጵያን ነጻነት ማስረገጡ ብቻ ሳይሆን ለነጻነታቸው ለሚታገሉት ሁሉ አርአያ ሆኖላቸዋል። ኢትዮጵያም በማንም ቀኝ ቀዢ ጫማ ስር ሳትወድቅ ነጻነቷን አስከብራና የነጻነት ኮከብ ሆና ቆይታለች። የኢትዮጵያ ሰንደቅ ዓላማ ለአያሌ አፍሪካ አገሮች ምሳሌ ሆኖ አረንጓዴ፣ ቢጫ፣ ቀይን መለያቸው አድርገውታል። እርኩሶቹ ጽንፈኞች ለዚህ ሰንደቅ ዓላማ ያላቸውን ጥላቻ ዛሬ ሲያሳዩ ምንኛ ሆደ ማጭድ ባንዳዎች እንደሆኑ ራሳቸውን አጋልጠዋል። በአድዋ ጦርነት ከሁሉም ብሔረሰብ የተውጣጡ ወንድም ሴትም የተሰው መሆናቸውን ታሪክ ይመዘግባል። ኢትዮጵያዊ አይደለንም ሊሉ ለሚቃጣቸው የፖለቲካ ዲቃላዎች ትምህርትን ይሰጣቸዋል። ህዝብ ኢትዮጵያዊ ማንነቱን በታሪክ ያስከበረ እንጂ አጥንት የለሽ ወሽዋሻ እንዳልሆነ ያስተምራቸዋል። በአፍሮ ብራዚል ታሪክ የመጀመሪያውና ታዋቂው ጋዜጣ ኦምኒሊክ የሚል ነበር የሚለውን ከመጥቀሳችን በተጨማሪ ለአፍሮ አሜሪካኖችም ለነ ማርኩስ ጋርቪ ሆነ ለነ ዱቧ ትልቅ የትግል ሞራል እንደሰጣቸውም የተመዘገበ ነው። አፈሩን ተራራ አለት ያድርግበትና የባንዳው ዝርያ መለስ ዜናዊ የአድዋን ድል ያክቸለችል በሰፊ ከመጣሩ ሌላ የኢትዮጵያ ጦር ትግራይን አራቆተ አደረቀ እስከማለትም ደርሶ ነበር። የዛሬዎቹ ዘረኞች ደግሞ የአድዋ ጦርነት ትውልድ ኦሮሞ አርበኞች አንድም አልነበሩም ብለው ሊክዱ ሲጥሩ፣ በሌላ በኩል የአማራ ቡችሎች ብለው ስማቸውን ሊያራክሱም ይጥራሉ። ለነሱ ምኒልክ ማለት የአኖሌ ልቦለዳቸው ነው። ከ124 ዓመታት በኋላ ምኒልክ ላይ የግንባረ ደረቆቹ ዘመቻቸው ጸያፍ ባይሆን ባሳቀን ነበር። ኢትዮጵያ አንድነቷን ያስከበረችው በጋራ የህዝቧ ሁሉ ትግል መሆኑን የአድዋ ጦርነት መረጃና ማረጋገጫ ነው። ኋላም ሙሶሎኒ የበቀል ወረራውን አካሂዶ እንደ ዛሬዎቹ ዘረኞች የኢትዮጵያን በዘር በሃይማኖት ሊከፋፍል ሲጥር እንደ ከሸፈበት ሁሉ በአድዋ ጦርነት ለውድ ኢትዮጵያ ሁሉም ኢትዮጵያዊ ነው ተሰልፎ የተሰዋላት። ዘረኞቹ ዛሬ በለስ ቀናን ተረኛነን ብለው ቢያጓሩም ውሎ አድሮ ኢትዮጵያና ኢትዮጵያዊነት እንደሚያቸንፏቸው ምንም ጥርጥር የለንም። የአድዋ ጦርነት ህዝብ ከተባበረ በዘመናዊ ጦር በታጠቀ ኃይል ላይ ድልን እንደሚቀዳጅ ከማስረገጡ ባሻገር የሴቶችን የውጊያ ተሳትፎና ችሎታ ያስመዘገበ ነው። ዳቦ ቆሎና በሶ አዘጋጅ ብቻ ሳይሆኑ ሴቶች ጠመንጃ አንገበው በጦር ሜዳ ውሎ ጠላትን እንደሚጠብሱ በጦር ሜዳ አስመስክረዋል። የዚህ ጀግንነት ነጸብራቅ የሆኑት እቴጌ ጣይቱ በሙሶሎኒ ወረራም ጊዜ ብዙ ሴት አርበኞችን አፍርተዋል ማለትም ይቻላል። የጣሊያንን የሙሶሎኒን ጦር የቆሉት በርካታ የሴት አርበኞች ምስክር ናቸው። በየካቲትም በወያኔም ዛሬም በዘረኛ ጆሌዎች ጊዜ ሴቶች ለዴሞክራሲ ታጋይ ሆነው ሚናቸውን እያሳዩ ናቸው። ባንዳ ነበረና አለናም የዘረኞቹ ካድሬ ሴት ሚኒስትሮች ተብለው አገር ዓለሙን በቅጥረኝነትም እያደናገሩ መሆኑን ባሉታዊ መጥቀስ ይኖርብናል። በቅርቡ የሚከበረው የዓለም አቀፍ የሴቶች ቀን በኢትዮጵያ ላይ የሰፈሩ አገዛዞች በሞላ የሴቶችን መብት መንፈጋቸውን የሚያረጋግጥ የሚያሳይ ይሆናል። የምኞትን ፈረስ ልጓም አይገታውም ነውና ዘረኞቹ የአንድ ብሔር የበላይነትን አስፍነው ወይም ተገንጥለው ኢትዮጵያን ሲጎዱ ይታያቸዋል። ሹሙም ኦነጎቹም ባለምንጫ ቀሮችም ሁሉም ምንኛ የፖለቲካ መሃይሞችና መሳቂያና ወራዳ መንጋዎች መሆናቸውን ለዓለም ሁሉ አሳይተዋል። ቅጽል ሁሉ መግለጫቸው ሆኖ ነው የምንጠቀመው እንጂ እነሱ እንደሚሉት በስድብ መልክ ከቶም አይደለም። በኢትዮጵያ ሀገራችን የምንኮራው በአድዋ አኩሪ ድልም የተነሳ ነው። ፋሽስታዊ አገዛዞች ቢያዳክሟትም ጠባብ ዘረኞች ለባዕድ ታዛዥ አድርገው ቢያዋርዷትም ክብሯን የሚያቀል ቅልስልስ መሪ ተብሎ ቢጫልባትም መሰረታዊ ለውጥ ያሻታል ብንልም በአገራችን በኢትዮጵያ ሁሌም የምንኮራነን። አድዋን ስናከብር ይህንንም አስረግጠን ነው። ይብላኝ ለጸረ ኢትዮጵያ አባጮች። ድል ለኢትዮጵያ ሕዝብ አገር አድን ትግል። ክብር ለአድዋ አርበኞችና ድል አድራጊዎች። ባንዳና ዘረኛ በጋራ ትግላችን ይወድማል።
መቼ ሸዋ ብቻ መቼ ትግራይ ብቻ መች ጎጃም ብቻ መች ጎንደሬ ብቻ መች ኦሮሞ ብቻ መች ጉራጌው ብቻ መች አበሻ ብቻ ባንቺ የሚኮራብሽ ደብን አፍሪካ እንጂ መላው ጥቁር እንጂ የሚታወቅብሽ። አድዋ የጥንቷ አድዋ የያኔዋ በወል የሁላችን በግልም የኔዋ የገነንሽበትን የታሪክሽን ቀን እስቲ ላስታውስልሽ እኔም በሰቀቀን። ያኔማ ድሮማ ገድልሽ የሚያኮራኝ የታሪኩ በትሽ ከሩቅ የሚጠራኝ ጀብድሽ ሲተነተን የሚግል ስሜቴ በኢትዮጵያዊነትሽ በኢትዮጵያዊነቴ። ዛሬ ግን የለንም በትላንቱ ሰፈር በኢትዮጵያዊነት ጀማምሮናል ማፈር። እናም አድዋ ስል ስጠቅስሽ በቀደም የድሮዋን እንጂ ያሁኗን አይደለም። ባፋን ኩሎ እያለ በብሪት የመጣውን ማማ ሚያስኪልሽ ያስደገደግሽውን መግዛት የለመደ ኃይሉን ተመክቶ በካልቾ ኩሎና በፑኞ ነርቶ ያ የሮማው ስልጡን የሰገደልሽን አድዋ ማለቴ ነው የምኮራብሽን። አባታ አባይ ትረስ በመድፍ ያስከበረሽ የራስ መኮንን ጦር በአጥሙ ያጠረሽ እንደ ጠላ ብቅል ጠላቱን የፈጨው እዚያው ስለሆነ ጎበና አባዳጨው በፖለቲክ ጥበብ በብልሃት ጥላ ድል ያጎናጸፈሽ ሀብትዬ አባመላ መንገሻ ዮሐንስ ለክብርሽ ሲዋጋ ልውደቅልሽ ሲልሽ አሉላ አባነጋ። ይሄ ሁሉ ነበር ያንቺ ደማቅ ጌጥሽ እንዳልማዝ እንደንቁ የሚያንቆጠቆጥሽ። አድዋ የጥንቷ የጥቁሮቹ ኩራት የአርበኝነት ፋና የነጻነት መብራት ታሪክ እርሳም ቢለኝ መች ረሳሻለሁ በደጉ በደጉ አስታውስሻለሁ። የጣሊያን ገበርዲን ልቡን አንጠልጥሎት ባስታ ሹታ መብላት ስልጣኔ መስሎት አገሩን ወገኑን ታሪኩን የከዳ የማይረባ ዜጋ የጣሊያኑ ባንዳ ካራቢኒየሪ ሹምባሽ ቡሉቅ ባሹ ባለቦቲ ጫማ ገበርዲን ለባሹ ለዘር ዘራዝርቱ ሐፍረት ያወረሰው እሱም የውርደት ከል ማቁን የለበሰው ባንቺ ድል መሆኑን ከቶ አልችልም መርሳት። ታሪክሽ ቅርሴ ነው ልዩ ምልክቴ እንዳንገት ንቅሳት። እናም አስታወስኩሽ በወርሃ የካቲት የዛሬ አይደለሽም አድዋ ጥንታዊት ባንዳ ተመስሎ በጥርሱ አሳስቆ ቀን ይፍረደኝ ብሎ የልቡን ደብቆ ያን እውር ሰላቶ እያጨዋወተው እየመራ አምጥቶ ገደል የከተተው። አው ዓለም ቢረሳ ባይጠራ ስሙ ነገ በታሪክ ፊት አይከስም ወይ አስሙ። ተረት ተረት ብዬ ታሪክን ለመዝለፍ እንዳላየው ሆኜ እውነትን ለማለፍ አልሞክርምና የማያምርብኝን አድዋ ላሞግስሽ ቅስ የምትሆኝኝን ጀግና ተፈጥሮብሽ ጀግና ተዋግቶብሽ ኢትዮጵያዊ አሻራ በደሙ ከትቦብሽ የጠራራሽ ጠረን የአየርሽ መዓዛ ሲያሰራጭ ኖሯል ኢትዮጵያዊ ለዛ። አድዋ የጥንቷ የጀግኖቹ ጓዳ መስካሪ አይደለሽ ወይ የትውልድ ንዳ? እስኪ ለዚህ ትውልድ ንገሪው እውነቱን ከሁሉ እንዲያስቀድም ኢትዮጵያዊነቱን። እስኪ ለዚህ ትውልድ ፈንዝሪ ወቀሳ ተረት ነው አይበለው ታሪኩን አይርሳ። በልቤ ጽላት ላይ ተቀርጾ ታሪክሽ ገድልሽም ሲያኮራኝ ኖር ያለው ሳመልክሽ በሀበሻ ምድር በመላው አፍሪካ እንዲያም ሲል ተሻግሮ ላቲን አሜሪካ የጥቁር ዘር ሁሉ በስምሽ ሲመካ በታሪክሽ ሊያገጥ በድልሽ ሊረካ እኔ እንደምን ብዬ አንቺን ረሳለሁ እንብየውኝ በቃ አስታውስሻለሁ የምን ነገር ማብዛት እንካ ሰላንቲያ ኢትዮጵያ አድዋ አድዋ
Thank you.